ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሸችሁ አድማጮቻችን። ዛሬ አርብ ህዳር 28 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየሳምንቱ አርብ የሚቀርበውን ከእናንት ከአድማጮች የደረሱንን የደብዳቤዎች አምድ ፕሮግራም አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ካለፈው ሳምንት ጀምሮ በምዕራብ ጎንደር ዞን በተከሰከሰ ግጭት የሞቱ ሰዎች ቁጥር 14 መድረሱንና በ17 ሰዎች ላይ አካል ጉዳት መድረሱን እንዲሁም ከ300 በላይ የሆኑ መኖሪያ ቤቶች መቃጠላቸውን የዞኑ ፖሊስ መምሪያ ገልጿል። ጉዳቱ ሊደርስ የቻለው ራሳቸውን የቅማንት ኮሚቴ ብለው የሚጠሩ ታጣቂዎች በሶስት ቀበሌዎች ላይ በሰነዘሩት ጥቃት ሲሆን ከታጣቂዎቹ መካከል 53ቱ በቁጥጥር ስር መዋላቸው ተገልጿል። 23 የጦር መሳሪያዎች ከ490 ጥይቶችና ከ18 ካዝናዎች ጋር መያዙም ተነግሯል። በግጭቱ ምክንያት ላለፉት 4 ቀናት ተዘግቶ የቆየው የጎንደር መተማ ሱዳን መንገድ የተከፈተ መሆኑን ከቦታው የተገኘው መረጃ ይገልጻል። ከ14 በላይ የሚሆኑ የኦሮሞ የፖለቲካ ፓርቲዎች በመካከላቸው ለሚፈጠረው ችግር መፍትሄ ሊሰጥ የሚችል የጋራ መድረክ ማቋቋማቸውን ገልጸዋል። እርምጃው ትክክለኛ ቢመስልም በመሬት ላይ ያለውን ውስብስብ ችግር ምን ያህል ሊፈታ እንደሚችል ወደፊት በተግባር የሚታይ ይሆናል የሚሉ በርካታ ናቸው። ኦሮሚያን የጦርነት ቀጠና ለማድረግ የሚሯሯጡ ኃይሎች አሉ በሚል አሁንም በአንዳንድ ፓርቲ መሪዎች እየተገለጸ ሲሆን ኦነግ አልቆጣጠራቸውም የሚላቸውና በስሙ የሚንቀሳቀሱ ታጣቂዎች በየቦታው ጉዳት ማድረስ መቀጠላቸውም ታውቋል። ከሜቴክ ሰራተኞች የተገኘው መረጃ እንደሚያመለክተው እንደ ፈረንጆቹ አቆጣጠር ከ2010 እስከ 2012 ባሉት የ3 አመታት ጊዜ ውስጥ ኃላፊዎቹ ከውጭ ሀገር ድርጅቶች ጋር 244 ኮንትራክት መፈራረማቸው የተገለጸ ሲሆን ከነዚህ ውስጥ 189 የሚሆኑት የሚከፈላቸው በዶላር ወይም በዩሮ መሆኑ ተገልጿል። በኮንትራቱ ዋጋ ያልተገለጸባቸው 55 ሁሎች ያሉ ሲሆን አራቱ ደግሞ ያልተፈረመባቸው መሆኑ ተገልጿል። በተገኘው መረጃ መሰረት ሜቴክ የ5.1 ቢሊዮን ዶላር ግዢ ስምምነት ተፈራርሟል። ከዚህ ውስጥ ምን ያህሉ እንደተዘረፈ ሊገኝ የሚችለው በጥንቃቄ በሚካሄድ ምርመራ ነው ተብሏል። የትግራይ ክልል አስተዳደር በሚቀጥለው ቅዳሜ በመቀሌ ከተማ ህዝባዊ ሰልፍ ጠርቷል። ከጥቂት ቀናት በፊት በትግራይ ከተሞች ህዝቡን አስገድዶ በማስወጣት ፓርቲዎች ላይ የሚወሰደው እርምጃ በአንድ ብሔር ላይ ያነጣጠረ በመሆኑ እንዲቆም የሚል ጥያቄ ይዞ መውጣቱ የሚታወቅ ሲሆን በሚቀጥለው ቅዳሜ በመቀሌ የሚካሄደውም ሰልፍ ተመሳሳይ መሆኑ ተገልጿል። ዜጎች አስረው ከፍተኛ የማሰቃየት እርምጃ ሲወስዱና ሲያስወስዱ የነበሩ እንደ ጌታቸው አሰፋ እንዲሁም የኢትዮጵያ አንጥራሃብ በመስረፍ ሲንደላቀቁ የነበሩ የወያኔ ባለስልጣናት ትግራይ ውስጥ መሽገው የሚገኙ መሆናቸው የሚታወቅ ቢሆንም ታስረው ለፍርድ እንዳይቀርቡ የወያኔ ባለስልጣናት ህዝቡን ሽፋን ለማድረግ እየጣሩ መሆናቸው ይታወቃል። ሁኔታው ግልጽ ሲሆን አሁንም አስገድደው ሰልፍ የሚያስወጡት ህዝብ በራሳቸው ላይ እንደሚነሳ ግልጽ ነው የሚሉ በርካቶች ናቸው። በምስራቅ ኮንጎ የተከሰተው የኢቦላ በሽታ ቢተንጎ ለተባለች ከተማ መዛመቱ አሳሳቢ ሁኔታ መፍጠሩ ተገለጸ። የጤና ባለሙያዎች በሽታው ከአንድ ሚሊዮን በላይ ነዋሪዎች ወዳሏት ቡቴምቦ መስፋፋቱ ለመቆጣጠር አስቸጋሪ ሁኔታን ይፈጥራል በማለት ስጋታቸውን ገልጸዋል። በሽታው በተለይ በከተማዋ ዳርቻ ባስቸኳይ እየተስፋፋ በመሄድ ላይ በመሆኑ ያልተበከተሉትን በክትባት ለመከላከል ካቅም በላይ የሆነ ሁኔታን መፍጠሩን በቦታው የሚገኙ ድንበር የለሽ ሐኪሞች ተናግረዋል። በአሁን ወቅት በኮንጎ 471 ሰዎች በበሽታው ተለክፈዋል ተብለው የሚጠረጠሩ ሲሆን 423ቱ በበሽታው እንደተያዙ የተረጋገጠ መረጃ የተገኘባቸው ናቸው ተብሏል። እስካሁን 225 ሰዎች በበሽታው ሞተዋል። 12 የጤና ባለሙያዎች ለበሽተኞች እርዳታ ሲሰጡ በመለከፋቸው የሞቱ መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር ይፋ አድርጓል። የሩዋንዳ ፍርድ ቤት የፕሬዝዳንት ካጋሜ ግንባር ቀደም ተቺ የሆኑትና በመርጫው ጊዜ ጠንካራ ተቀናቃኝ በመሆን ውድድር ውስጥ የነበሩትን ሚስስ ጉዌን ራዊጋራ የተከሰሱባቸውን ክሶች በሙሉ በመሰረዝ በነጻ ለቋቸዋል። የ37 ዓመቷ ሚስስ ራዊጋራ በፓውል ካጋሜ አስተዳደር ተይዘው ከታሰሩ በኋላ ህዝብን ለአመጽ በማነሳሳትና በህዝብ መካከል ክፍፍልን በመፍጠር በሚል ክስ ቀርቦባቸው እንደነበር የሚታወስ ነው። ሚስስ ራዊጋራ የጀመሩትን ትግል እንደሚቀጥሉ ቃል ገብተዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን በያላችሁበት አቀርብላችኋለሁ። በዚህ መንደርደሪያ ደብዳቤያቸውን የጀመሩት ከፈለኝ አስፋው ከደብረ ብርሃን ናቸው። ውሽልሽል ነው ቤቱ ውሽልሽል ነው ነፋስ የመጣለት የሚፈራርስ ነው። ይህ ያገሬ ሰዎች ያላማራቸውን ወይም ያላመኑበትን ፍርደ ገምድል ውሳኔ ወይም በተጽዕኖ ስር እንዲወድቅ የተገደዱበትን ውሳኔ ወይም ድምዳሜን ለመሸንቆጥ የሚጠቀሙበት ቅሬታን ገላጭ የስነኝ ቋጠሮ ነው። ዛሬስ ይህንን ህዝባዊ ስነኝ ባነሳው በአገራችን በተደጋጋሚ እየተሸለሸሉ ፈራሽ ለሆኑ አጥፊ ስርዓቶች መገለጫ መሆን ብቻ ሳይሆን በውሽልሽል ጥገናዊ ለውጥ እናሻግራችሁ ለሚሉንም ትምህርት ይሆን እንደሆነም ብዬ ነው። የንጉሱም ሆነ ፋሽስታዊው አገዛዝ በህዝብ ጽኑ ፍላጎትና አመነት ላይ የተገነቡ ስላል ነበር በሁለቱም አገዛዞች ላይ የህዝብ ቁጣ የመጣለት ውሽልሽል ጣሪያና ግድግዳቸው ሲፈራርስ ባይናችን ተመልክተናል። ወያኔም የዘር ሐረግን እየመዘዘ በብሔር በየረሰብና በቋንቋ አከላለል አደረጃጅቶ በከፋፍለ ግዛ ዘይቤው ለ27 አመታት በኃይል በስልጣን ባሽቶብናል። የወያኔ መሰረቱ ጸረ ኢትዮጵያ ነት፣ ጸረ ህዝብነት፣ ጸረ ዴሞክራሲነት ብቻ ሳይሆን በቡድን ዝርፊያ ላይ የተቃኘ በመሆኑ ጥላቻው ከእስከ ተብሎ የሚገለጽ አይደለም። የሀገሪቱን የግዛት አንድነት አናግቷል። የቆዳ ስፋቷን አጨማዷል። ራሱን በቡድን አደረጃጅቶ ሀብቷን መዝብሯል፣ ዘርፏል፣ ዘግናኝ የሚባሉ የሰብአዊ መብት ጥሰቶችን በዜጎች ላይ ፈጽሟል። የዘር ማጥፋት ጭፍጨፋዎችን ፈጽሟል። የርባታ አካላትን እስከ ማምከን የደረሰ አሳፋሪና ዘግናኝ ተግባራትን ፈጽሟል። የ27 አመታት የወያኔ የግፍ አገዛዝ ከኢትዮጵያ ህዝብ ጋር ሆድና ጀርባ ሆኗል። ከማይታረቅ ቅራኔ ውስጥ ገብቷል። የወያኔ የግፍ አገዛዝ ተጠጋግኖ ሰዎችን በመለዋወጥ የሚስተካከል ሳይሆን በህዝብ ትግል ከስሩ ተመንግሎ መፍረስ ያለበት ስርዓት መሆኑን ህዝብ በማያሻማ መንገድ ገልጾታል። የመረረውና የከረረው የህዝብ ትግል ወያኔን ሙሉ በሙሉ ማስወገድ ባይቻለውም አንገጫግጆታል። እንደቀድሞው እንዳይገዛ ጋሬጣውን ደንቅሮበታል። በሌላ በኩል የወያኔ የበላይነት የተረጋገጠባትና የሀብት ምንጩ የሆነችውን ስልጣን ከጁ እንዳትወጣ ከኢትዮጵያ ህዝብ ጋር ትንቅንቁን ቀጥሎበታል። ፈርጀ ብዙ ሙከራዎችን እያደረገም ይገኛል። አባላቱንና ደጋፊዎቹን በዘረፈው ሀብት ቅጥረኛነት እያሰማራ የህዝብ ለህዝብ እልቂት እንዲፈጸም እያደረገም ይገኛል። በምስራቅ ሐረርጌ፣ በወለጋ፣ በደቡብ ኢትዮጵያ፣ በቤኒሻንጉል ጉሙዝ ወዘተ በስፋት እየተካሄደ ያለው ወገንን ከወገን እያጫረሰ ካለ ዘግናኝ ጭፍጨፋ ጀርባ ወያኔዎች የሉም ተብሎ ክርክር የሚከፈትበት ጉዳይ አይደለም። ከፊል አባላቶቻቸውን ደግሞ ለምድ እያለበሱ የለውጥ ኃይል እየተባሉ በለውጥ አካል ነኝ ባዮቹ ውስጥ ተሰክስገዋል። በሌላ በኩል የለውጥ ኃይል ነን ባዮቹ በነ አብይ አዋጅ ወይም ውሳኔዎች ጀርባ የወያኔ ስውር ደባዎች መኖራቸውን የሚያመለክቱ ፍንጮችን እያየን ነው። በህዝብ ጥያቄ እውን የሆነውን የፖለቲካ እስረኞች ይፈቱ ለሚለው ህዝባዊ ጥያቄ የተሰጠውን ውሳኔ ማንሳት ይቻላል። ለዚህ ጥያቄ ምላሽ በሚል በትግራይ ከሚገኙ የኢሃፓ አመራሮችና አባላት እንዲሁም ወያኔ በጽኑ ኢትዮጵያዊነት ከፈረጃቸው የሃይማኖትና የፖለቲካ እስረኞች በስተቀር የተፈቱ የፖለቲካ እስረኞች አሉ። ከዚህ የእስረኞች ፍቺ ጀርባ የወያኔ ሴራ አለ። ከፖለቲካ እስረኞች ጋር ከባድ ወንጀል፣ ዘግናኝ የግድያ ወንጀልና የዝርፊያ ተግባር ፈጽመው እስከ እድሜ ልክ እስራት የተፈረደባቸው እስረኞች ተደባልቀው ከእስር ተለቀዋል። በዚህ ስር ያደፉ በርካቶች ቢሆኑም የወያኔውን ሌባ የገብረ ዋህድን መፈታት መጥቀስ ይቻላል። የነዚህ ወንጀለኞች መለቀቅ ከሰሞኑ ከመሰማቸው ሁለት ነገሮች ጋር ተዛመደብኝና ተጠራጠርኩ። የመጀመሪያው በወያኔ አባላት ውስጥ ከሰሞኑ ያፈነገጠ መረጃ አለ። ይኸው በዝርፊያም ሆነ በግድያ የሚጠረጠሩ ካሉ በምህረትና በርቀ ሰላም እንዲፈቱ ተጽዕኖ መፍጠር የሚል መልእክት እየተንሸራሸረ ነው። በሌላ በኩል ዶክተር አብይ አህመድ በአገራችን በዝርፊያ ተግባር ሁሉም ተጨማልቀዋል፣ በዝርፊያ የተሳተፈን ሁሉ እንሰርካል፣ ማሰሪያ ቦታ የለንም የሚለው ቃል ዘራፊዎችን በምህረት ከእስር እንልቀቃቸው ከማለት የተለየ ሆኖ አላገኘሁትም። የመለስን የመተካካት ፈሊጥ መርህ ያደረገ የጥገና ለውጥ እየተካሄደ መሆኑን በእለቱ እየተመለከተን ነው። የሆድ ፖለቲከኞችና የፍርፋሪ ምሁራንም ይህንኑ ጥገናዊ ለውጥ እያራገቡት ይገኛሉ። ስርነቀል ለውጥ በህዝብ ዝምታና መንግስትነን ከሚሉ አፈጮሎዎች በስጦታ የሚገኝ የሚመስላቸውና መስሎ የሚታያቸው ዶክተር አብይን አትናገሩ ባዮች እየተበራከቱ መጥተው እንደነበር ይታወሳል። የጅብችኩል እንዲሉ ዛሬ ግን በመጠኑም ቢሆን ለውጥ በኢትዮጵያ መቼ ተደረገና የሚሉ ወገኖች መነሳት መጀመራቸው አበረታች ነው። በውሽልሽል ግድግዳና ጣሪያ የተገነባ ቤት በነፋስ መፍረሱ እንዳለ ሆኖ በውሽልሽል ፖለቲካና በስልጣን ስጡን ልመና የተገነባ የዲሞክራሲ ስርዓት በዓለማችን የለም። የዛሬዎቹ አሜሪካ፣ ፈረንሳይ፣ ጀርመን፣ ኖርዌይ፣ ዴንማርክ ወዘተ ለዛሬ ስልጣኔያቸው መሰረት የሆናቸው የትውልዶቻቸው ደምና አጥንት ነው። ኢትዮጵያውያንም አገራቸው ዓለም ወደረሰበት የእድገት ማማ ተደርስ ዘንድ መስዋዕት መሆን ግድ መሆኑን መረዳት ይገባል። በውሽልሽል የፖለቲካ ለውጥ መሳይ ግን ለውጥ አምካኝ ኃይሎችና ተግባራቸው ለሶስተኛ ጊዜ ላለመታለል የትግሉ ቀጣይነት ለድርድር የሚቀርብ መሆን የለበትም መልእክቴ ነው ሲሉ ከፈለኝ አስፋው ከደብረ ብርሃን ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም እና ጤና ለእናንተ እንዲሆን የዘወትር ምኞቴ መሆኑን እገልጽላችኋለሁ። ኢትዮጵያ ዜጎቿ የሚጠበሱባትና የሚለበለቡባት የሲኦል መሬት መሆኗን መካድ የማይቻልና በተጨባጭ የሚታይ እውነት ነው። የአንድ አናሳ ቡድን ራሱን በብሔረሰብ አደራጅቶና ነክሶ ህልውናዋን እየተፈታተናት ይገኛል። የዘር ጭፍጨፋ አውድማ ሆና ለ27 ዓመታት ባሽታለች። የጥላቻ ፖለቲካ ህገ መንግስት ተብየውንና መንግስታዊ ተቋሞች ተገን እየተደረገ ሰፊ ዘመቻ ተከፍቶባታል። የቡድንና የግለሰቦች ርፊያ ተግባራት እንደ ወንጀል ሳይሆን እንደ ጀብት የሚነገርባትና የሚወደስባት ሀገር ነች። የዜግነት መብት እውቅና ተነፍጎታል። የዜጎች ሰብአዊ መብት በአደባባይ የሚጣስባት፣ ታሪካቸው፣ ባህላቸው፣ እምነታቸው እንዲጎድፍ በትጋት በጠላቶቿ የሚሰራባት ሀገር መሆኗን የሚክዱ ወይም አላየንም አልሰማንም የሚሉ ካሉ በኢትዮጵያ ውድቀትና ኪሳራ ተጠቃሚ የሆኑት ወያኔዎች ወይም አገልጋዮቻቸው የሆኑ ጀሌዎቻቸው ናቸው ወይም ለነገው ጥቅማቸው ያጎበደዱና እያጎበደዱ ያሉ ናቸው። ጸረ ኢትዮጵያና ጸረ ህዝባ የሆነው ወያኔ በ1967 ዓመተ ምህረት በደደቢት በረሃ ሲጸነስ ትግሉ ዓላማና ግቡ አድርጎ የተነሳው ጨቋኝ አገዛዝን ሳይሆን የአማራውን ህዝብ እንደ ጠላት አድርጎ ነበር። ይህንን እውነተኛ ታሪክ ወያኔ ታገልለታለው ብሎ በቀረጸው ፕሮግራሙ ላይ ቁልጭ ብሎ ተቀምጧል። ድህረ 1983 ዓመተ ምህረት የስልጣን ኮርቻውን በመሳሪያ ኃይል ከተቆጣጠረ በኋላ ነጻ አውጭነትና ወያኔነትን መቀየር አልቻለም። ዓላማውም ሆነ ግቡ ዛሬም ጸረ አማራ ነው። ይህንን የጥላቻ መርዘኛ ቅስቀሳውን በመላ ሀገሪቱ በሚገኙ ብሔረሰቦች መካከል እንዲናኝ በስፋት ሰርቷል። ከጠለምት ፍየል ውሃ ጀምሮ እስከ ሁመራ የተዘረጋውን የጎንደር መሬት ዝርፊያን ያነሷል። የወሎ ራያ ህዝብ ጩኸትንም ልብ ይሏል። የአፋር መሬት ዛሬም ከወያኔዎች እኩይ ሴራ የተላቀቀ አይደለም። ወያኔ ኢትዮጵያን ለማተራመስና ሰላሟን ለመንሳት በመሬት ቅርምትና ዝርፊያ ላይ ብቻ ያነጣጠረ አልነበረም። ዛሬም አይደለም። በህዝቦች መካከል እየረጨው ያለው መርዘኛ የጥላቻ ፖለቲካው መላ ሀገሪቱን አላዳረሰም ማለት አይቻልም። አማራና ኦሮሞን፣ አማራና ትግራይን፣ የኦሮሞና የሶማሌ ህዝቦችን ለመለያየት ያልቆፈረው ጉድጓድ ያልፈነቀለው ቁጥቋጦ የለም። ታዲያ የወያኔን ጨቋኝ አገዛዝ ከስሩ መንግሎ ለመጣል የኢትዮጵያ ህዝብ በዝምታ አልተመለከተው በመራር ትግል ውስጥ ገብቶ ታግሎታል ደሙን አፍስሷል አጥንቱን ከስክሷል የፋሽስታዊ ደርግ በእናቶች በወጣቶች ባዛውንቶች ወዘተ ላይ የፈጸማቸው ፋሽስታዊና አርሜኒያዊ ድርጊቶች በኢትዮጵያ ህዝብ ላይ ለሁለተኛ ጊዜ ተፈጽመውበታል አስክሬን ተዘቅዝቆ ተሰቅሏል የሻሸመኔውን ያስታውሷል እናት በልጇ አስክሬን ላይ እንድትቀመጥ ተደርጋለች የደምቢዶሎውን ልብ ይሏል ዜጎች በጅምላ ተጨፍጭፈዋል የባህር ዳሩን የደብረዘይቱን የወልድያ የአምቦን ያስታውሷል የወያኔ አርሜኒያዊ ጭፍጨፋ የቱንም ያህል ቢመር የቱንም ያህል መስዋዕትነት ቢጠይቅ ትግሉን ያቆመው አይችልም የመምቻ ጊዜውን ለማራዘም ፋታ ማግኘት የሚያስችለውን የተለመደ ሴራውን መተብተብ ግን አላቆመም የህዝቡን ትግሉን ለማምከን ከሀገር ውስጥ ምንደኞችና ከባድ ኃይላት ጋር ተክቶ እየሰራ መሆኑ በግልጽ እየታየ ነው የለውጥ ኃይል ተብለው በወያኔና በአሜሪካ የተፈረረኩልን መሆኑን ዛሬ አከራካሪና አጨቃጫቂ ቢሆንም ነገ ከነገ ወዲያ ሴራው መጋለጡ የማይቀር እውነት ነው። የለውጥ ኃይል ተብየውም ተጣፋጭና ማራኪ ቃላት ያለፈ ተጨባጭ የተግባር ለውጥ ማምጣት አልቻለም። የጾታ ስብጥርና የሰላም ኮሚሽን የተባሉ የወረቀት ላይ ስራዎች ስለተደቀደቁ የሚገኝ ለውጥ አይኖርም። በወያኔና ጀሌዎቹ የሚዋቀሩ ግለሰቦችም ሆኑ ተቋማት ወያኔያዊ ተልእኮ ፈጻሚዎች መሆናቸው መጠርጠር ተገቢ ነው። መታገልም ተገቢ ነው። የሰላም ኮሚሽን የሚባለውን ተቋም ላብነት ማንሳት ይቻላል። ቀድሞም የነበረ በሰባት ነጋ የሚመራ ነበር። የዛሬውም የሰላም ኮሚሽን ወይም ሚኒስትር መስሪያ ቤት የሚመራው በወያኔ ደቀ መዝሙሮች ነው። እኛ እስከሚገባን ድረስ ወያኔያዊ የሰላም መስሪያ ቤት ለወያኔ አገዛዝ ሰላምን ወይም ለአገዛዙ ሰላማዊ ሁኔታን መፍጠር እንጂ ለኢትዮጵያ ሕዝብ ዘላቂ ሰላምን ለመፍጠር ይሰራል ብሎ መጠበቅ ስህተት ነው። የጾታ ስብጥሩም ቢሆን በጾታ ብዛት የሀገርና የሕዝብ ችግሮች ይፈታሉ ማለት አይቻልም። ሁሉም የወያኔ ውልዶች በወያኔ የተጠመቁ የወያኔ ህገ መንግስትና አብዮታዊ ዲሞክራሲን አምላኪዎች ናቸው። ወያኔያዊና የባዕድ ኃይላት ጥቅም አስጠባቂዎች እንጂ ስለ ኢትዮጵያ ህዝብ የቆሙ እንዳልሆኑ ነገ ከነገ ወዲያ በግልጽ የምንመለከተው ጉዳይ እንደሚሆን በግሌ አልጠራጠርም። መፍትሄው ተባብሮ ትግሉን መቀጠል ብቻ ነው። ከወያኔዎች ጉልቻ መለዋወጥ የኢትዮጵያ ህዝብ ጥያቄ ምላሽ ይገኛል ብሎ መዘናጋት አያስፈልግም። መሐመድ አሊ ከደሴ።
ተከታዩን ደብዳቤ የላኩልን የዘወትር የደብዳቤዎች አምድ ተሳታፊ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት የደብዳቤዎች አምድ ዝግጅት። ለውጥ መጣ መጣሉን አልታይ ቢለን አልጨበጥ ቢለን አይኖቻችንን ጠራርገን ትክ አድርገን ብናማትር ያው የቀድሞ ስቃያችን የቀድሞ መከራችን ጉብ ብሎ ሲንጎማለላየ ነው። እሱ ራሱን መሆኑን በደንብ ለየ ነው። በስቃያችን ታሪክ የታጀለው የግፍጣቢያው ማዕከላዊን በመላሳቸው ህዝብን ሲሸነግሉ ሊያታለሉ መዘጋቱን ቢነግሩንም ማዕከላዊ አሁንም ቁም ስቅላቸውን እያዩ ባሉ ስረኞች ተሞልቷል። ዘረኛው አገዛዝ የቀየረው ነገር ቢኖር ፍሬከርስኪ ቃላትን መደርደር ብቻ ነው። በመላገሪቱ ሳምንት ወጥቶ ሳምንት እስኪገባ ባነስተኛ ግምት ከ20 እስከ 50 የሚደርሱ ሰዎች ይገደላሉ። በርካቶች በጽኑ ይቆስላሉ። በርካታ ቤቶች ይቃጠላሉ። ሴቶች ይደፈራሉ። ንብረት ገንዘብና ከብቶች ይዘረፋሉ። ራሳቸውን ለውጥ የሚባለው ጫራባ አዳናቂዎችና ጨብጫቢዎች አድርገው የሾሙ በለውጥ ሂደት ሰዎች እንደሚገደሉና ለስቃይ እንደሚደረጉ በመግለጽ በጸጋ እንድንቀበለው ነጋጠባ ሲወሻክቱ መስማት ከህሊናችን አልፎ አንጎላችንን እየበጠበጠን ነው። ይህ ማለት እኮ ደቡብ ሱዳን እየደረሰውና እየደረሰ ያለው እልቂት፣ ማዕከላዊ አፍሪካ ጅረት ሰርቶ የሚፈሰው የህዝብ ደም፣ በኮንጎ የደረሰው የህዝብ እልቂት፣ በሶሪያ የደረሰው የሀገር ውድመትና የህዝብ መፈናቀል፣ በሶማሌ እየደረሰ ያለው የዕለት ተዕለት የሽብር ግድያ ወዘተ መሆን ስለሚገባቸው ነው የሚለው ሐሳብ ምንጩ ከአመዛዛኙ ከሰው ልጅ አእምሮ ሊወጣ አይገባውም ነበር። ወላጆች በተለይ እናቶች በልጆቻቸው መገደል ከመኖሪያቸው ተፈናቅለው በስደት ሆነው እየያሉ ባሉበት ከለውጥ የሚጠበቅ እንደሆነ ነገር ሲነገር እየሰማው በጣም አዝናለሁ። በሰው ቁስል እንጨት መሻጥ ማለት እኮ ነው ይሄ ነው። ለመሆኑ ለውጥ ምንድነው? የለውጥ ኃይል የሚባለውስ ምንድነው? አሁን በሀገራችን ለውጥ መጣ ሲሉንስ ምን ማለታቸው ይሆን የሚሉ ጥያቄዎችን አንስቶ በርጋታ መነጋገሩ መወያየቱ እጅግ ጠቃሚ ይሆናል። የኢትዮጵያ ህዝብ ለውጥ ሲባልና ጠባብ ዘረኛ ገዢዎች ለውጥ ሲሉ በሚል ከፋፍሎ ማየቱን እመርጣለሁ። በአሁኑ ወቅት ያገዛዙ ቁንጮ ኮርቻዎች ላይ ፍጥ ይያሉ የሚታዩት ድርጅቶቹም ይሆኑ ግለሰቦቹ ሰብእናቸውን ጠልቀን ከመረመርነው በህዝብ ደም ከፈነጣቂው እስከ መነከር የደረሱ ናቸው። እነዚህ ወንጀለኞች አንዳንዶቹ አውቀው ይሁን ሳይውቁ የለውጥ ኃይሎች ይያሉ ሲጠሯቸው እኔ ደግሞ የህዝባዊ ለውጥ ማጅራት መቺዎች ነው የምላቸው። የኢትዮጵያ ህዝብ የታገለውና እየታገለ ያለው ጠባብ ዘረኛውን አረመኔውን ፍርሃት በህዝባዊ ፍርሃት ለመተካት እንጂ ህወሓትን በኦህዴድ ለመተካት አልነበረም አይደለም። የሚገርመው ኦህዴድም ይሁን በአዴን የለውጥ ኃይል ሳይሆኑ የለውጥ ነፍሰ ገዳዮች ነበሩ አሁንም ናቸው። ደመቀም ይሁን ደጉ በባህር ዳርና በሌሎች ከተሞች፣ ለማ ይሁን አብይ በአዲስ አበባ በናዝሬትና በሌሎች ከተሞች ስንትና ስንት ሰዎችን እያሰሩ እያሰቃዩ ይገድሉ እንደነበር እንክደንህ ቢሉት በጄ የማይል ክፉ ታሪካቸው ተመዝግቦ ያለ ነው። ስለዚህ ሊባሉ የሚገባው የለውጥ እንቅፋቶች እንጂ የለውጥ ኃይሎች አይደለም። ምናልባት ቀጠር አጫፋሪዎቻቸው ያኔ ሰዎችን እያሰቃዩ የገደሉት አሁን የተኮፈሱበት ኮርቻ ላይ ለመውጣት መሆኑ የሚያከራከሩ ብቅ ማለታቸው አይቀርምና ህዝብን ገሎ የለውጥ ኃይል ሊባል አይቻልምና ግፈኝነታቸው ሊደበቅ አይገባውምና ደምቆ ሊነገር የግድ ይላል ላለው። የወንጀል ድርጊቶች እንዲዘጉና እንዳይነገሩ፣ ያለፈውን አታንሱ የወደፊቱን አስቡ የሚል ህሊናችንን አሳውረው ሊያታልሉን ሲፍጨረጨሩ እያየን ነው። ኦህዴድና ብአዴን ለምን ስም መቀየር አስፈለጋቸው ለሚለው ምላሹ የተፈጸሙ ወንጀሎች በቀደመው ስያሜያቸው ላይ እንዲያነጣጥሩና የሁለቱም ዘረኛ ድርጅቶች አመራሮች በህዝብ ደም እንዳይጠየቁ የተደረገ መሸፋፈኛ መሆኑ በቅጡ ሊታይ ይገባዋል። ለውጥ የሚባለውም ያገጠጠውን ተኩላ የበግ ለምድ የለበሰ ተኩላ የመተካት ነው እኮ። አመጹ ትግሉ ህዝባዊ ስርዓትን ለማዋለድ በተቃረበበት ወቅት ቀድሞ የምናውቃቸውና ከዘረኛው ስርዓት ጋር ተጠራርገው መወገድ የሚገባቸው የለውጥ ኃይል የሚል ጭምብል መጠሪያ አጥልቀው መከራችንን ለማራዘም የባጤ ቆጡን እየለፈለፉ 8 ወራትን አሳለፉ። እነሱ ለውጥ የሚሉት ህዝባዊ ትግሉን አሽመድምደው የዘረኛ አገዛዛቸውን ግፍ መከተል መሆኑ በደንብ ሊስተዋል ይገባዋል ላለው። ዘረኛው አገዛዝ በተለያዩ ጊዜያት እየተጋጋሙ የነበሩ ህዝባዊ አመጾችን ሲወነጅል ስርዓቱን ለመናድ የሚል ክስ እያሰማ እንደነበር የሚታወስ ሲሆን ሐቆ ግን ዘረኛው ስርዓትን ጠራርጎ ለማስወገድ ነበር። ህዝባዊው አመጽ ግቡ ህዝባዊ ዴሞክራሲያዊ ስርዓት ማስፈንና መመስረት ነውና ከአሁኑ የበግ ለምድ ከለበሱት ተክላዎች ፍጹም የተለየ መሆኑን ማስታወስ መገንዘብ ተገቢ ይመስለኛል። ምን የተለወጠ ነገር አለ ብሎ መጠየቁ ይጠቅማል እንጂ አይጎዳም። አብዛኛው በትግሬዎች የበላይነት ይዘወሩ የነበሩ ቁልፍ የስልጣን እርከኖች በኦሮሞዎች መያዛቸው፣ የማዕከላዊ የትግሬ ገራፊዎች በኦሮሞ መተካታቸው፣ የአባይ ግድብ ግንባታ እንዲቋረጥ መደረጉ፣ ለአረብ ቱጃሮች የአዲስ አበባ መሬት በቅርጫ እየተሰጠ መሆኑ፣ የይስሙላ የሴት ባለስልጣናት ቁጥር መጨመር፣ የሀገር ሰንደቅ ዓላማ በዘዴ እንዲወረድ መደረጉ ወዘተ ለውጥ ሳይሆን ትግሉን ለማኮላሸት እየተደረገ ያለ ሴራ መሆኑን እናስተውል። ለውጥ ከተባለ በቻይና ኮሙኒስት ፓርቲ ካድሬ ማሰልጠኛ አምሳያ በነፍሰ ገዳዩ አዲሱ ለገሰ አማካኝነት ህዝብ በጠኔ እየረገፈ እየተገነባ ያለው ለምን በይፋል ተሰረዘም? ድንጋይ ማምረቻ በሚል ስያሜ የተሰጠው ሲቪል ሰርቪስ ኮሌጅ የሚባለው ዘረኛ ካድሬ ዳኛዎች ማምረቻ ለምን በይፋ ወንጀሉ ተዘረዘረ አልተዘጋም? የይስሙላ ለውጥም እንኳን ቢሆን በበረከት ስምዖን አዛዥነት ከንግድ ባንክ ከደም ቡጭ ተክለ ብርሃን አምባዬ በቅርቡ የተበደረው 1 ቢሊዮን ብር እንዲመለስ ለምን አይደረግም? ለምን እናዘም መስፈን ስባት ነጋ ስዩም መስፈን ብርሃኔ ገብረ ክርስቶስ አባዱላ በረከት ስምዖን ብርሃኑ አዴሎ ሬድዋን ወዘተ በውጭ አከማቹት ያገር ገንዘብ እስካሁን ይፋ አልተደረገም ተብሎ መጠየቅ አለበት? ሰመጡ ተብለው ገንዘቡ የተዘረፈው ኮንዶሚኒየም ህንጻዎች ጉዳይ መጋለጥና እነኩም ማደም መክሳ መኩሪያ ኃይሌ ኃይለ ማርያም ወዘተ ሊጠየቁና የዘረፉትን ገንዘብ ሊተፉ በተገባቸውም ነበር። ይህ እንደተለመደው በአሜሪካ የጡት አባትነት እየተካሄደ ያለው የለውጥ ተውኔት በዚህ ሁኔታ መቀጠሉን በበኩሌ ተራጥራለሁ። ያሁኖቹ ዘረኛ ገዢዎች እንዳሳዳጊያቸው ወያኔ ህወሓት አንድ ግራቸውን ቻይና ሌላኛውን አሜሪካ አድርገው በአሜሪካ ላይ የፖለቲካ ቁማር በተለመደው ሁኔታ እየቆመሩ መቀጠላቸው እየታየ ያለው ካሁኑ የአሜሪካ ጥቅም አንጻር የሚታለፍ እንደማይሆን መጠርጠር የለውጥ ተብየውን የድሜ ቀመር መገመት ያስችላል ላለው። መዘንጋት የሌለበት አሜሪካ ከህወሓት ጋር የነበራትን ቁርኝት እንዲያው እንደ ዘበት በትነዋለች ብሎ ማሰብም የፖለቲካ ቂላቂልነት ይሆናል። ደግሞም በሌላ አንጻር ከውጭ ገቡ የተባሉት ውስጥ የአሜሪካ የእጅ ስራዎች የሆኑ ድርጅት እንኳን ባይባሉ ቡድኖች በመደመር አፈዛ ደንግት ፖለቲካውን እየጎደፈሩ መሆናቸው ለጊዜያዊ ግርግር ብቻ ላይሆን ይችላል ብሎ ማሰብ ብልህነት ይመስለኛል። አሜሪካ ቻይና የተተከለው ያገዛዙን እግር መስፈሯ ጊዜ ይፈጃል እንጂ አይቀርም ባይነኝ። ምናልባትም አሁን ገቡ ከሚባሉት ተፎካካሪ ተብዮችና ከህዋት ጋር በማጣመር አዲስ ሶሎግ አሻንጉሊት መጣፍጣፋ አይቀርም የሚል ጥርጣሬም አለኝ። በዛም ነፈሰ በዚህ ህዝባዊው አመጽ ተጠናክሮ እንዲወጣ በድርጅት መዋቀር አለበትና የሀገር አንድነት ዋነኛ ጉዳያችሁ የሆነ ድርጅቶች ሁሉ ካለፉት ፈግምግሞሽና ውድቀቶች ትምህርት ገብይታችሁ ከጫጫታ ወጣ ብላችሁ የሀገራችንን ፖለቲካ ባንክሮ በተዘክሮ መርመራችሁ የኢትዮጵያ ህዝብን ፈዳ ምዕራፉን ላንዴና ለመጨረሻ ጊዜ ለመዝጋት አስቡበት። አደራ ጥብቅ ሰማይ ሩቅ እንደሚባለው በሐቅ አስቡበት። በሐቅ በህብረት ታግለን የኢትዮጵያንና ህዝቧን እንስታደግ። ወጣቶቿ የማይሰደዱባት ህዝብ የማይፈናቀልባት ወጣቶች ለመብት በታገሉ የማይገደሉባት የፖለቲካ ፍረኞች ሰቆቃ የሚያበቃበትና በፍጹም በፖለቲካ አመነት ዜጎች የማይታሰሩባት የማይንገላቱባት እናቶችና ህፃናት በህክምና ማጣት እና በመዳኒት መጥፋት የማይሞቱባት ስራ ማግኘት በዜግነት እንጂ በሌላ የማይሆንባት አዛውንት በመንግስት የሚደገፉባት ሁሉም ቋንቋ ሁሉም ባህል ሁሉም እምነት በእኩል የሚከበርባት ሁሉም ዜጋ መጠለያ የማግኘት መብቱ የሚከበርባት እናቶችና ህፃናት ከጦማዳሪነት ከልመና የሚገላገሉባት ወዘተ ኢትዮጵያ ራያችንን ኢትዮጵያ ህልማችንን በእውናችን የምናይበትን ቀን ለማቅረብ ኢትዮጵያን ጉስቁሉ ህዝዋን የምትወዱ ሁሉ በርጋታና በተከነ አእምሮ አውጡ አውሩዱና በህብረት ቃል ኪዳን ላንድነት ስትሉ ለወገናችሁ ስትሉ ተሳስራችሁ ትግሉን ከገፋችሁ የተነቃነቀ ጥርስ ይረግፋልና ዘረኛው አገዛዝ ድምጥማጡ ይጠፋል እላለሁ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አስተዳዳሪዎችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። በጥቅምት 18 2011 ዓ.ም በደሴ በደብረ ብርሃን በባህር ዳር በጎንደርና ሌሎችም አካባቢዎች የህዝብ ተቃውሞ ተካሂዷል። ታሪካዊ ቅርሶቻችን ትኩረት ይሰጣቸው፣ የማንነት ጥያቄዎች አስቸኳይ ምላሽ ይሰጣቸው የሚሉ ህዝባዊ ተቃውሞዎች ተካሂዷል። ዛሬ በሁሉም የኢትዮጵያ አካባቢዎች የተነሱና እየተደረጉ ያሉ ተቃውሞዎች የዲሞክራሲ፣ የፍትህ፣ የእኩልነትና የማንነት ጥያቄዎች ናቸው። የ27 ዓመታት መራራ የወያኔ ጭቆና የወለደው ተቃውሞ ነው። የወያኔ ከፋፋይነትና ዘረኝነት የፈጠረው የነጻነት ፍልሚያ ነው። የ27 ዓመት የወያኔ ጸረ ኢትዮጵያና ጸረ ህዝብ የሆነ ዓላማውና ተግባሩን በመቃወም በስፋት ለተደረገ የህዝብ ጥያቄ ምላሽ ላለመስጠት ለውጡን አድበስብሶ ወያኔን ለመጠገንና ለማስቀጠል የሚደረገውን መፍጨርጨር ለመቃወም የተደረገ ተቃውሞ ነው። የህዝብ ጥያቄ አቅጣጫውን እንዲስት የሚካሄዱ ሙከራዎችን ወደ ትክክለኛ አቅጣጫው እንዲመለሱ ህዝብ ትግሉን በጽናት መቀጠል እንዳለበት የሚያመላክቱ ምሳሌዎች ናቸው። ኢትዮጵያን ከጥፋት ህዝቧን ከብተና መታደግ የሚቻለው የወያኔን ስርዓት ከስሩ መንግለን ለመጣል በህብረት ስንታገል ብቻ መሆኑን አብሳሪ ተግባር ነው። የአዲሶቹ ሹሞች እኛ እናሻግራለን ቅዠት ለዳግም ትግል መነሳት ግዴታችን ነው። የኢትዮጵያ ህዝብ ከወያኔ ጋር ያለው ቅራኔ ወያኔ በኢትዮጵያና ህዝቧ ላይ እየፈጸመ ያለው አስተቃቂ ጭፍጨፋና አይን ያጣ ዝርፊያ በድርድር ሊፈታ የሚችል አይደለም። ከወያኔ ጉያ የተፈለፈሉ የወያኔ ልጆች ከ40 ዓመታት በላይ የጎነጎኑትን ጸረ ሀገርና ጸረ ህዝብ ተግባራት ያመጣቸውን ውጤቶች በመጠጋገን ሊፈቱት ይችላሉ ብሎ ማሰብ መጃጃል ነው። ትልቅ የፖለቲካ ስህተትም ነው። ሀገር አፍራሾችና ከፋፋዮች በአዲሶቹ ሹሞች ቦታ ተሰጥቷቸዋል። የወያኔ ተግባርና ዓላማ ከአዲሶቹ ሹሞች ጋር በመመሳጠር ላይ መሆናቸው በተግባር እየታየ ያለ እውነታ ነው። ከላይ በጠቀስኳቸው ከተሞች የተቃውሞ ሰልፎች ሲካሄዱ በመቀሌም ሰላማዊ ሰልፍ እንደነበር ተመልክተናል። የዚህ የመቀሌው ሰልፍ ዓላማ ለኔ የሰውነት ቆዳዬ እስኪጨማተር አሳፍሮኛል። የሰልፉን ዓላማ የኢትዮጵያ ህዝብ እንደተመለከተው የትግራይ ተማሪዎች ወደ ሌላ ዩኒቨርሲቲዎች እንዳይመደቡ የተመደቡትም ካሉ ወደ ክልላቸው እንዲመለሱ የሚጠይቅ ነበር። በመጀመሪያ ደረጃ ይህንን ለማድረግ ሰላማዊ ሰልፍ የሚያስወጣ አልነበረም። ምክንያቱም የፈተናዎች ድርጅት ኃላፊው አራያ ገብረ እግዚአብሔር ነው። እሱም ይህንኑ እንደሰራው በተግባር ከ2011 ዓመተ ምህረት ምደባ የተረዳ ነው። በርካታ ማስረጃዎች እንዳሉን መረዳት ተገቢ ነው። ወያኔ የሚሸርበውን ሴራ ሁሉ የኢትዮጵያ ህዝብ አያውቅም ከሚል ድምዳሜ መድረስ ትልቅ ስህተት ነው። የትግራይ ወጣቶች ሊረዱት የሚገባ ጉዳይም አለ። ለዚህ ሁሉ ምስቅልቅል ሁኔታ ሀገራችን የደረሰችው የትግራይ ህዝብ ወኪል ነኝ በሚለው ወያኔ ምክንያት መሆኑን መረዳት አለባቸው። ዛሬ በሀገሪቱ ስርዓት ፈርሶ ስርዓት አልበኝነትን ያነገሰ ወያኔ ነው። በህዝብ ውስጥ ዘርን መሰረት ያደረገ ጥላቻን እየረጨ ያለው ወያኔ ነው። በተለያዩ የሀገሪቱ አካባቢዎች የሚደረጉ የእርስ በርስ እልቂቶች አድራጊውም ፈጻሚውም ወያኔ ነው። በተለያዩ የሀገሪቱ አካባቢዎች እየተፈጸመ ላለው ጭፍጨፋ፣ ዝርፊያና ስርዓት አልበኝነት መስፈን ዋነኛ ተዋናዩም ሆነ አስፈጻሚው ወያኔ ነው። የትግራይ ወጣቶች ጥያቄ ዛሬ መሆን ያለበት ለጥቃት እንጋለጣለን ሳይሆን ለዚህ አስከፊ ሁኔታ የዳረገን ወያኔ ከስራው ይታቀብ ወይም ከስልጣን ይወገድ መሆን ነበረበት። የትግራይ ወጣቶች በጥርጣሬ አይን እንዲታዩ ያደረጋቸው ወያኔ መሆኑን ለመረዳት ጠቢብ መሆን የሚጠይቅ አይደለም። ያለፈውን ብንተወው ዛሬ በራያ፣ በወልቃይት፣ ሁመራና አፋር ወዘተ አካባቢዎች እየወሰዳቸው ያለው እብሪተኛ ተግባራትን መመልከት ይጠቅማል። ኢትዮጵያን እየጎዳ ህዝቧን እየከፋፈለ ያለው ወያኔ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ ጠላት እንጂ ወዳጅ አለመሆኑን መረዳት ይገባል። የትግራይ ወጣቶች ከሌላው ኢትዮጵያውያን ጋር በመተባበር ሀገር አድንን ትግል መቀናቀል አለባቸው የሚል እምነት አለኝ። ብቻኛ መፍትሄያችንም ይኸው ብቻ ነው። ኢትዮጵያ በጥቂት የወያኔ ገዢዎች መወረስ የለባትም፣ ህዝቧን መስተቀየት የለበትም ሲሉ ደብዳቤያቸውን ያደረሱን ሰዋሰው ተሰማ ከአዲስ አበባ ናቸው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች ሰላምታይን ላስቀድም። በተያያዛችሁ ስራ በርስታችሁ ቀጥሉ እላለሁ። ጥያቄ እስከመቼ ነው የአሜሪካ የኛን አገር አጣፈንታና ገዢዎቻችን ወሳኝ የምትሆነው? በፊት ደርግን ተኪዎች ወያኔዎችን፣ አሁን ደግሞ አብይን መርጣና አሰልጥና በላያችን ላይ ጫነች። ከሻቢያም ጋር አስታርቃ አገራችንን ታስበዘብዛለች። ከዚህ ቀደም ኢሳያስን መለስን ብርሃኑ ነጋን ለተጨነበን በየጋዜጦቿ እንዳልጣረች ሁሉ ሰሞኑን ደግሞ በኤንፒአር ሳይቀር አማራና ክርስቲያንን በሚንጫ ሰባኪውን ጸረ ኢትዮጵያ ባለጌ ለመላ ኢትዮጵያ የቆማስ መስላይ ያቀረበች ነው። ቅጥረኞቿን አገር ወዳድ አስመስላ ማቅረብ የአሜሪካ ልምድ ነው። አሁን ጠቅላይ ሚኒስትሩ ለኢትዮጵያ አንድነት ከቆመ የኦህዴድ አባል የሆነውን አማራና ክርስቲያን ግደሉ ባዩን ወደ እስር በከተተ የኦሮሚያ ፖሊሶችን የሚገልለውን ኦነግ ነኝ ባዩን በቀጣ ጸረ አማራዎችንም ለፍርድ ባቀረበ ነበር። ይህ ግን አልሆነም። ያዝን አሰርን ቀልድ ሆኗል። አሜሪካ ጥቅሟን ለመጠበቅ ስትል ይህን መንጋ ትኳኩላለች። ታዲያ እኛስ አገራችንን በማስቀደም ይህን ተቃውመን የምንነሳው መቼ ነው? ሁሉም ወንጀለኞች ይታሰሩ፣ ከሁሉም የፖለቲካ እስረኞች ይፈቱ ጋር አብሮ መስተጋባት ያለበት መፈክር ነው ሲሉ ሳራ ብሩ ከዋሽንግተን ዲሲ አሜሪካ ነገር ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ አዘጋጆች ልባዊ ሰላምታዬ ይድረሳችሁ። የሀገሬና የወገኔ እጣ ፈንታ ከምጣዱ ወደ ረመጡ እየሆነ ያየው አመዛዛኝ ህሊና አስተንታኝ ልቦና ያለው ሰው ተደበቀ ወይስ ተማመነ እያልኩ ራሴን እጠይቃለሁ። የወቅቱ የሀገራችንን የፖለቲካ ሁኔታ ትክ ብለን በአርሞ ካየነው ከየትኛውም ዘመን በከፋ ሁኔታ ውስጥ እንደሚገኝ መረዳት አያዳግትም። ከኢህአፓ የተማርኩት ፖለቲካና ፖለቲካ የተለያዩ መሆናቸውን ነው። የሀገራችንን ፖለቲካ ለመገንዘብ በስፋትና በጥልቀት ማንበብ የትርፍ ጊዜ ጉዳይ ሳይሆን ሀገሩንና ወገኑን የሚወድ ሁሉ ሊያደርገው የሚገባ ግዳጅ መሆኑ ሊታወቅ ይገባዋል። እያየሁ እየሰማሁ ያለሁት ግን በፖለቲካ ስም ሲቦታለክ ነው። በዘልማድ ቦታለከ ሲባል ዋሸ፣ ውሸከተ፣ ቀጣጠፈ፣ የባጥ የቆጡን ቀባጠረ ማለት ነው። ዛሬ በሀገራችን እንደ አሸን የፈሉት ፖለቲከኞች እንጂ ፖለቲከኞች አይደሉም እላለሁ። ይህን የማነሳው ሀገርንና ህዝቧን እየጎዳ ያለው መቦትለክ ሀቅን እየቀበረ ውሸትን እያነገሰ በመሆኑ ነው። በሰው እጅ የሚቀረጹ ሰው ሰራሽ አምላኮች አይኖች እያሏቸው አያዩም፣ ጆሮች እያሏቸው አይሰሙም፣ በአንደበታቸውም ትንፋሽ የለም ወዘተ የሚለው በሀገራችን በፖለቲካ ስም ለሚኮፈሱ ስልጣን ለያዙትም ሆነ በህዝብ ስም እንታገላለን ለሚሉትም የሚሰራ ይመስለኛል። በሀገራችን ፖለቲካ ከጥንት ጀምሮ ደባ ሲፈጸም ሲወሻከት በሬ ወለደ የፈጠራ ወሬ እየተወራ እዚህ ዘመን መደረሱን እያስተዋልኩ ነው። እያዩ አላየንም እየሰሙ አልሰማንም ማለትን ሁሉም የሚለው ቢሆንም ዶክተሮቹና ፕሮፌሰሮቹ ሲሉት ያስቀይማል ይገለማል። ገሞራው በ1959 ዓ.ም በተቀኘው በረከተ መርገም ፈጥሰኝው ግጥሙ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁሞ ሲያሳዩ የስሜት በረሃ ምን ይሆን ጠባዩ የጆሮ ከበሮ የስሜት ባህሪ ያረካል ተብሎ በተስፋ ሲመቱት በስብከት ሲያሻሹት የሚጨፍራቆ እንዴት ይሆን ስራው የምላስህ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት እሬቱን ሲያቀምሱት ለውጦ አጣፍጦ የሚያደርገው ሸጋ ያፍንጫ አሰራር ምን ይሆን ምስጢሩ ስሜትን ለማግነን ግማታሙን ሽታ ቀይሮ ሲያደርገው ያለመጠን ጥሩ ይህ የገሞራው ድምጽ 50 ዓመት ሙሉ ሲያስተጋባ ለዛሬዎቹ ተደማሪ ተግባስባሾች እንደሚሰራ እዩት የሚሰማ ስለጠፋ አዋጅ አዋጅ ብዬ እንደ ገሞራው ኃይሉ ገብረ ዮሐንስ ያስተማረኝን የርግማና ታይን ላውርድ እናንት ጀመረው ታስክትገባ አስሩን አንስታቸው አስሩን የምትጥሩ ዶክተሮች ፕሮፌሰሮች የትምህርት ማስረጃችሁን ለመቀላመድ አደርባይነት ይዋላችሁ ተመሆኑ የዳሎል ንፍር የእሳት ጎፈር ትምሽክ ካድርጉ ይብላችሁ ድሮ ድሮ የትምህርት ጮራ ገና ጎህ በቀደረችበት ወቅት የተማረን ለማክበር የተማረ ይግደለኝ ይባል የነበረው ዛሬ ከንቱ አባባል ሆኗል ስንቱ የተማረ ለባለ ጠመንጆች ለጎጠኞች አድሮ ስንትና ስንት ወጣቶችን አስፎ ገረፈ ገደለ እየሰረቀ ከበረ የሚለው ጥያቄ መልስ ይሆን ዘንድ ይመስላል የተማረ ግደለን የሚለው አባባል መስማት ካቆመ የከረመው የሀገራችን የፖለቲካ ሁኔታ እንዳይጠራ ሁሉም ሲበጠበጥና ሲደፈርስ እያየን ነው አሁን ሀገራችን እየተዘፈቀችበት ካለው ጭፍቅ የፖለቲካ ጨለማ ለተወጣ የምትችለው የሀገራችን የፖለቲካ ሁኔታ የሚመለከታቸው ሁሉ የተካተቱበት ጊዜያዊ ህዝባዊ መንግስት በመቋቋም መሆኑን ኢህአፓ እየደጋገመ ጥሪ ማሰማቱ የፖለቲካ ብስለቱንና አርቆ አስተዋይነቱን የሚያሳይ ነው የሽግግር መንግስት አስፈላጊ ከመሆኑባቸው አበይት ጉዳዮች መሃል አንዱ የኢትዮጵያ ህዝብ ህገ መንግስትን አጥብቆ ህዝቡ እንዲወያይበት በማድረግ የሚሻሻለው ተሻሽሎ የሚሰረዘው ተፈቆ የሚታከለው ተጨምሮ በህዝብ ድምጽ የሚጸና ህገ መንግስት ለማጽደቅና ለመደንገግ ነው ይደግሞ ለሀገራችን ዘለቀታዊ ሰላምና እድገት ዋስትና ነው ዛሬ በኢትዮጵያ ህዝብ ስም የሚጠራው ለኢትዮጵያ ህዝብ ባድ የሆነ በህዝብ የሚናቀና የሚነቀፍ እንደሆነ በተለያዩ ወቅቶች አደባባይ ወጥተው ወያኔን ካወገዙ ህዝባዊ አመጾች መገንዘብ ይቻላል ጨቋይ መንግስታት በህገ መንግስት ስም የስልጣን እድሜያቸውን ለማራዘምና ህዝብን ረግጦ ለመግዛት የሚያወጣቸው የመጨቆኛ ህጎች እንጂ የኢትዮጵያ ህዝብ ህጎች ሊባሉ አይገባቸውም የአጼው አገዛዝ የፋሽስቱ ደርግም ህዝብን ለመጨቆን የሚያስችላቸውን ህግ ለየራሳቸው ደንግገው እንደነበር የሚታወስ ነው። ሶስቱም ፈላጭ ቆራጭ አገዛዞች ህጎቻቸውን ለህዝብ ውይይት አቅርበው ህዝብ በነጻነት ተዋይቶ እንዲያጸድቀው አለማድረጋቸው የአምባገነናዊ ባህሪያቸው መግለጫ ነው እላለሁ። የሽግግር መንግስት አስፈላጊነትን በርካታ ድርጅቶች ሲያነሱት እንደነበር የሚታወስ ሲሆን የመደመር የጨረባ ጫጫታ ሲከሰት አፋቸውን በሰም ያሽጉ በርካቶች ናቸው። አዲሱ ኮሎኔልም እንደ ፋሽስቱ ኮሎኔል መንግስቱ ጊዜያዊ ህዝባዊ መንግስት የሚፈጽመውን የሽግግር ለውጥ ጊዜያዊ ወታደራዊ መንግስት ይሰራል ብሎ እንዳለው ሁሉ አዲሱ ኮሎኔልም ሽግግር የሚባለው በእሱ እንዲጣል መናገሩ ከቀደመው ኮሎኔል ጋር ከሚያዘምኑት አንዱ ይመስለኛል። የሚገርመኝ ኢህአፓ በሽግግር መንግስት ጠያቂነት የሚከሱት ናቸው። ዛሬም የጠነዛ የስልጣን ጥመኝነት የሚል ጭራቸውን ሲለቀልቁ እያስተዋልኩ ተንጋለው ቢተፉ ተመልሶ ታፉ እንዲሉ እየሆነባቸው ነው። አንዳንዶች ኢህአፓ ለሶሻሊዝም ቆሞ በመታገሉም ሊከበር ሲገባው የጭንቅላታቸውን ባዶ ቅልነት በሚያሳይ መልኩ ሲከሱት ሶሻሊዝምን ሳያውቅና ሳይረዳ እንደው በደመ ነፍስ እንደተቀበለው ሲዘላብዱ በሰማው ቁጥር አንዳች ግዙፍ አሳ ነባሪ ዋጥ ጭጭ ያደርጋቸው ብላሉ። በማንበብ በጥልቀት በመረዳት የኢህአፓ አባላትን የሚያክል የለም ቢባል ሀቁን መናገር እንጂ የተጋነነ አይደለም ባይ ነኝ። በበኩሌ ከቆሎ ተማሪነት አንስቼ ያሳደገኝ ትምህርት ቤቴ ኢያፓ ነው እና ራሴን የማውቀውን ያህል ስለ ኢያፓ መስከር እችላለሁ። መሬት ለአራሹ ዳቦ ለተራበው ስራ ለስርዓት የሚሉት ህዝባዊ ድምጾች ኢያፓ እስከዛሬ እየጮኋቸው ነው። ዛሬ በቴፒ በለገደምቢ በጋምቤላ በወልቃይት በአላማጣ በአፋር በመተከል በወለጋ ወዘተ የተከሰቱት ህዝባዊ አመጾች መነሻቸው የመሬቱ የማድኑ የሌላው ሀብት ሁሉ ተካፋይነት ጥያቄ ነው። ደኖች እየተጨፈጨፉ ውሃዎች እየጠለፉ ለባዳን የመሬት ወራሪው ሲጨፈጨቡ በአንጻሩ ወጣቶች ተመረው በሥራ እጦት ሲንከራተቱ እያየን የዛሬ 44 ዓመት ያነሳነው ስራ ለስርዓት የሚለው ኢሃፓ ሲያሰማ የሰማው የዘመኑ ቁጥር ቢነክትም እዛው መነሻችን መሆናችን ይስማኛል። ኢሃፓን የሚደግሙ ዘውድና ፋቂዎች የፋሽስቱ ደርግ አራጊ ፈጣሪዎችና አሽከሮቻቸው መርዛሙ የጎሳ ፖለቲካን የሚያራግቡ አድርባዎች ባንዳዎችና አንጃዎች ናቸው። እነዚህ ሁሉ ደግሞ ኢሃፓን ይፈራሉ። ስሙ ሲጠራ ይርዳሉ ይርበረበራሉ ይንቀጠቀጣሉ። ከአይኖቻቸው ሽፋሽፍት አረቀው ማየት የተሳናቸው ኢያፓ ሁሉም የኢትዮጵያ ህዝብ ጥያቄ በኢትዮጵያ አንድነት ስር በዲሞክራሲያዊ መንገድ ይፈታል ማለቱንና የኢትዮጵያ ውስጥ ጉዳይ ለባደን አሳልፎ መስጠት አጥሩ ከጠፋ አትክልቱን ጠፋ እንደሚባለው የባደንን ጣልቃ ገብነት አጥብቆ መቃወም የሚደግፍ ነው እላለሁ። ትግላችን ይፋፋ ደቂቀ ገሞራው ነኝ ከዋሸራ ጎጃ።
ተከታዩን ደብዳቤ ላኩልን አለሙ ደምሴ ከፕሪቶሪያ ደቡብ አፍሪካ ናቸው። የድረስ ለፍኖተ ዲሞክራሲ የደብዳቤዎች ፕሮግራም አዘጋጆችና ተከታታዮች ለችል አይሰጣውም አይነት ሆኖ ኢዮባዊ ዝምታንና ጠግስትን በተታሳዩም ፈረንጅ እንደሚለው ሲበቃ በቃ ነው። በድርጅቱ ላይ የሚዘምቱትን የፖለቲካ ኃይሎች ማጋለጥና ማሳፈር ስትችሉ ያደረጋችሁት አይደለም። የፖለቲካ ዘይቤ ከሆነ ለኔ አምልጦኛልና ማወቅ መረዳት ፈላጊ ነኝ። ወጣቱን በሶሻል ሚዲያ ማስረዳት ሲገባ ድረገጻችሁም የፈዘዘ ነው። በተለይ ጣላፈቻችሁ በርካታ በመሆናቸው በሁሉም መንገድ አቋማችሁ ምን መሆኑን ማስጨበጥ ማስረዳት አለባችሁ። አንጃ የምትሏቸው ሀፍረተ ቢሶች በእናብይ ድጋፍ ተለግሰው እኛንን ኢሃፓ ሊሉ ሲፍጨረጨሩ ጠባቦችም በጅምላ ጸረ ኢሃፓ ናቸው። ምዕራቦቹም እናንተን ማግለል እንጂ ተሳትፏችሁን ደጋፊ አይደሉም። ስለዚህም ያለባችሁ ትግል ውስብስብና ከባድ ነው። አብይ ፍኖተ ሊዘጋ በዝግጅት ላይ ነው። በቅ ያሉ ነጻ ጋዜጠኞችም ቀጣይ መሆናቸው በጥያቄ ገብቶ ይገኛል። ለከፋ ሁኔታ መዘጋጀት አለብን አለባችሁ ባይነኝ። በዚህ መልእክት ደብዳቤያቸውን ያጠናቀቁት አለሙ ደምሴ ከፕሪቶሪያ ደቡብ አፍሪካ ናቸው። አድማጮቻችን ለዛሬ ያለን የደብዳቤዎች አንድ ፕሮግራም በዚሁ ይተካላል። ሳምንት አርብ እስክንገናኝ ጤና ይስጥልኝ ደህና ቆዩን።
ይቅርታ አው ይቅርታ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነካክለን ያያያችሁ ንም ወያኔ ታናሽ ወንድም አይሲስ ሜዲተራኒያን ባህር በደማችን ሲያቀላ ያያያችሁ እየሰማችሁ ንም ወያኔ ልጅን በጥይት ገሎ እና ሬሳውን እንድትቀመስ ያደረ እያያያችሁ እየሰማችሁ ንም አቤት 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 ኮያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ድምታ አይቶ አለማየት ልባችንን ወጋው ሆኖ ድርብረት አው ልባችንን ወጋው ሆኖ ድርብረት እኮ ኮያኔ በጽኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከንፋደሮች ነው እና ምክሳ ጠይቁ አዘረ አቀበ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃን ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እና ምክሳ ጠይቁ ሆነስ ከተገኘም የውያኔ ሽበት ሞርያ ፎጣ መጣይቆ አይቀርም ይጨለማ ግፎ ብርቀን ሲመጣ ይቅርታን ጠይቅ እስከመቸርበ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከመቸ አስሮና ተስቶ በሳት ያጋየ ጆሮአችሁ እየሰማ አይናችሁ ያየ እስከመቼ ድረስ ለፋጅ ወያኔ መጣፊያ ምትሆኑ ልክ እንደተመለ ለዚህ ለበሰበሰ ባራቱም ማዘን በቃን የተባለው የፋሽስት ጥርቅም እንኳንስ ለናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ጠይቅ እናንተ እናንተ ባሪያ ሆናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓት ከፋኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ጽፍት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረመን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥሮ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ያረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ አለኝ በጊዜው ቆሬ በበደሉ ሰዓት ህዝብ ማሪ ነው አውዝም ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላቅበሉ ከዚህ ጎን አብሩ አብራችሁን ሳሉ አሁን ነው ግጃችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከዚህ ጎን መቆም ከዚህ መዛመድ አንድ ሜትር ተኩል ከብት አይሆን ወደመን አሁን በጨለማው ከዚህ ወግናችሁ የናረበኔ በቃ ካራራችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ግዴው ካለፈማ ቀዛ ቀዱን ተውት ይቅርታ ብትሆኑ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም የታገል ጌታፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማሪን ብሎ ማጥፋት ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከመቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመሪ ይቅርታ እንጠይቅ አሁን ይቅርታ ጠይቁ